ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 12 2017 ዓ.ም ዝግጅታችን ጀመረ። በምሽቱ ሳምንቱ አብይ ርዕሰ ጉዳዮች ከነበሩ ዘገባዎቻችን መካከል ዋና ዋና የምንላቸውን እናሰማችኋለን። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው የምሽቱ መሰናዶ እየመራው አብሬያችሁ ዘልቃለሁ። ከዋና አዘጋጇ ጽዮን ግርማ ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ ቀዳሚ ወደ ምናደርገው ዓለም አቀፍ ዜናዎች እናልፋለን።
እንደምን አመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ሴኔት የአሜሪካ መንግስትን ስራ እስከ መጋቢት የሚያቆየውን በጀት ትላንት እኩለ ሌሊት ላይ አጸደቀ። የበጀት ረቂቁን እንደሚደግፉና ሕግ እንዲሆን እንደሚፈርሙ ትላንት አርብ የተናገሩት ፕሬዚዳንት ጆ ባይደን ደግሞ ዛሬ ፊርማቸውን አኑረውበታል። በሪፐብሊካን ተመራጮች ቁጥጥር ስር ያለው የህግ መምሪያ ምክር ቤትና በዴሞክራት ቁጥጥር ስር ያለው የህግ መወሰኛ ምክር ቤት ፌዴራል መንግስቱን ከመዘጋት የሚታደገውን በጀት ያጸደቁት ትላንት እኩለ ሌሊት ላይ ነበር። መንግስቱን እስከ መጪው መጋቢት 14 የሚያቆየውን በጀት 100 ቢሊዮን ዶላር ለአደጋዎችና ለእርዳታ፣ 10 ቢሊዮን ዶላር ደግሞ ለግብርና ስራ በሚል እቅድ ተይዞለታል። የጸደቀው በጀት የሀገሪቱ የፌዴራል መንግስቱን የዕዳ ጣሪያ ከፍ እንዲል አያደርግም። በጀርመን ከበርሊን በስተደቡብ ምስራቅ በምትገኘው ማግድቡርግ ከተማ በገና ገበያ ግብይት ላይ በነበሩ ገበያተኞች ላይ በተፈጸመው ጥቃት የሟቾች ቁጥር 5 መድረሱን፣ ከ200 በላይ ሰዎች ደግሞ መቁሰላቸውን የግዛቲቱ ሳክሶኒ አንሃልት ገዢ ራይነር ሃስሎፍ ዛሬ አስታወቁ። ከቆሰሉት ውስጥ አብዛኞቹ ከባድ ጉዳት የደረሰባቸው እንደሆኑ ገዢው አክለዋል። ትላንት አርብ ምሽት ላይ ጥቁር BMW መኪና እያሽከረከረ ሆም ብሎ ወደ ተጨናነቀው ገበያ በመግባት ድርጊቱን ፈጽሟል በሚል ተጠርጥሮ በቁጥጥር ስር የዋለው የሳውዲ አረቢያ ተወላጅ ሐኪም ጀርመን ውስጥ ለሁለት አስርት ዓመታት ሲሰራ መቆየቱ ታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፓኪስታን የአሜሪካ ባለስልጣን በሚሳኤል ፕሮግራም ላይ የሰጡት ማስጠንቀቂያ መሰረት የለሽ ነው ስትል አጣጥለዋለች። የፓኪስታን የውጭ ጉዳይ ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ የፓኪስታን የሚሳኤል መርሃ ግብር በዩናይትድ ስቴትስ ላይ ውሎ አድሮ ስጋት ሊደቅን ይችላል በሚል አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን የሰጡትን አስተያየት መሰረተ ቢስና ምክንያት አልባ ነው ሲሉ አጣጥለውታል። በዚህ ሳምንት መጀመሪያ ላይ የዩናይትድ ስቴትስ ምክትል የብሔራዊ ደህንነት አማካሪ ጆን ፊነር ፓኪስታን አህጉር አቋራጭ የረዥም ርቀት ባለስቲክ ሚሳይሎችን መስራቷ የአደጋ ስጋት እንዳለው ተናግረው ነበር። ፊነር አስተያየት የሰጡት ዋሽንግተን ከባለስቲክ ሚሳይል ፕሮግራም ጋር በተያያዘ አዲስ ዙር ማዕቀብ እንደምትጥል ካወጀች ከአንድ ቀን በኋላ ነው። እንደ አውሮፓውያን አቆጣጠር በ2021 ዓ.ም በአሜሪካ ጦሯን ከአፍጋኒስታን ካወጣች በኋላ በዋሽንግተንና ኢስላማባድ መካከል ያለው የጠበቀ ግንኙነት መበላሸቱን አጉልቶ አሳይቷል። የፓኪስታን የውጭ ጉዳይ ሚኒስትር የፊነርን አስተያየት ተከትሎ ባወጣው መግለጫ ክሶቹ ምክንያታዊ ያልሆኑና በእውነት ላይ ያልተመረኮዙ መሰረተ ቢስ ናቸው ብሏል። መርሃ ግብሩ የሀገር ሉዓላዊነትን ለማስጠበቅና ክልላዊ መረጋጋትን ለማስፈን የታቀደ በመሆኑ የሌላ ሀገር ስጋት ተደርጎ ሊቆጠር አይገባም ሲል የፓኪስታን የውጭ ጉዳይ መስሪያ ቤት መግለጫ አትቷል። በመጨረሻም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዛሬ ቅዳሜ ታህሳስ 12 2017 ዓ.ም ለስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ በዋነኛነት ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በሀገራቸው መንግስት የገንዘብ ድጋፍ የታደሰውንና አዲስ አበባ የሚገኘውን የኢትዮጵያ ብሔራዊ ቤተ መንግስት ወይም ኢዮቤልዩ ቤተ መንግስትን መርቀው እንደሚከፍቱ ታውቋል። የፈረንሳዩ መሪ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት እንደሚያካሂዱም ተነግሯል። ዘጋቢያችን እስክንድር ፍሬው በስፍራ ሆኖ ኢታውን እየተከታተለ ነው። ዝርዝሩን በዌብሳይታችንና በነገው ምሽት ይዘንላችሁ እንቀርባለን። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። በቀሪ የቅዳሜ ምሽት ልዩ ልዩ መሰናዷችን አብራችሁን ቆዩ።
በ19፣ በ22ና በ31 ሜትር ባንድ አጭር ሞገድ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 12/2017 ዓ.ም ዝግጅታችን ይቀጥላል። መሰናዶን በመምራት አብሬያችሁ ያለሁት ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። ለምሽቱ ወደ ያዝናቸው ዘገባዎች እንሻገራለን። በዋግ ህምራ ዞን ከ200,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የአካባቢው ባለስልጣናት ገለጹ። በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን ከ2016 ዓ.ም የመኸር ወቅት አንስቶ በደረሰው የተፈጥሮ አደጋ ምክንያት ከ200,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ምህረት መላከ ባለፈው ክረምት በዞኑ ደጋማ አካባቢዎች የደረሰው የተፈጥሮ አደጋ ተከትሎ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ግምገማ 44 ሰዎች መሞታቸውን ማረጋገጣቸውን አስታውቋል። ዝርዝሩ በመቀጠል ይቀርባል።
በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ባለፈው ክረምት በሶስት ወረዳዎች በደረሰው የተፈጥሮ አደጋ ሰዎች መሞታቸውን፣ የቤት እንስሳትና ሰብል በጎርፍ መወሰዱን፣ ይህንን ተከትሎ የአካባቢው አርሶ አደሮች ለከፋ ጉዳት መዳረጋቸውን በመንግስትና ግብረሰናይ ድርጅቶች የተደረገው የዳሰሳ ጥናት ማረጋገጡን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገልጿል። የጽህፈት ቤቱ ኃላፊ አቶ ምህረት መላክ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ክረምት በነበረው የተፈጥሮ አደጋ በዞኑ ውስጥ በሚገኙ ሶስት ደጋማ ወረዳዎች ላይ ከፍተኛ ውድመት ደርሷል ብለዋል። በደሃና ዝቋላና ጻግብጂ ወረዳዎች የደረሰው የጎርፍ የመሬት መንሸራተትና የበረዶ አደጋዎች ሰዎችን ገሏል፣ ማሳዎችንም አውድሟል። የደረሰውን ጉዳት መነሻ በማድረግ በዞኑ ውስጥ የሚገኙ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከ49,000 ሄክታር መሬት በላይ የተሸፈነው ሰብል ሙሉ በሙሉ መውደሙን በጥናታቸው ማረጋገጣቸውን አቶ ምህረት ተናግረዋል።
ወደ 44 ሰዎች ተከዜ ላይ ጎርፍ የወሰዳቸውን ሰዎች ጨምሮ ወደ 731 እንስሳቶች ከቦታ ቦታ ሲንቀሳቀሱ በጣም በርከት ያሉ የመስኖ መሰረተ ልማቶች ጨምሮ አጠቃላይ ተቋማት 51 አካባቢ ወደ 271 የሚሆኑ የአርሶ አደር ቤቶች፣ እነዚህም በንብረት ደረጃ ጎርፉም የመሬት መንሸራተቱም አውድሟል እና መስከረም 7 ድረስ የዘነበው ዝናብ በጣም ከፍተኛ የሆነ በረዶ የጣለበት ስለነበረ እንደ ዞን ወደ 49,165 ሄክታር መሬት ሰብሉም ከጥቅም ውጭ ሆኗል። መሬቱም በጣም በአብዛኛው ቀጣይ ላይ ታረስ ይችላል የሚል ማያተኞች ሪኮመንዴሽን አለ። በዚህ ማሳ ይሸፈን የነበረ ተጋላጭ ተጠቅሞ ወደ 242,000 አካባቢ ማህበረሰብ ይሄ ማሳ በተገቢ መንገድ ምት ባለመስጠቱ እነዚህ ሰዎች ተጋላጭ ሆነዋል። አስቸኳይ ሰብአዊ ድጋፍ ከብዙ የጥናቱ ማጠቃለያ ማለት ነው።
በዞኑ በተከሰተው የተፈጥሮ አደጋ ከፍተኛ ጉዳት በደረሰበት ደሃና ወረዳ በ16,000 ሄክታር መሬት ላይ የሚገኝ ሰብል በጎርፍ በመወሰዱ ከ107,000 በላይ ሰዎችን ለምግብ እጥረት ማጋለጡን ኃላፊው ተናግረዋል። በወረዳው የሚዛባ ቀበሌ አስተዳዳሪና የአምስት ልጆች አባት ቄስ አማረ ወዳጄ አንድ ሲያርሱበት የነበረ ከብትና ሰብላቸው በጎርፍ መወሰዱን ገልጸዋል። አክለውም ሁለቱ ልጆቻቸው ቀያቸውን ለቀው ለጉልበት ስራ ወደ አላማጣ መሄዳቸውን ገልጸዋል።
ባለፈው ክረምት በጎርፍ መጥለቅለቅ ያው በረዶም ጥሎ ጎርፍ መጥለቅለቅ የመሬት መንሸራተት ብዙ ሰዎች ቀያቸውን ለቀው በዋሻም ተሳዎች የጋማ ከብትም የቀንድ ከብትም በግና ፍየል በጣም በከፍተኛ ህዝባችን ጭምር ሰውን ጭምር ሳይቀር ወደ 12 ሰው በጎርፍ ውሏል። እዛ በተረፈ ደግሞ ሰብል የሚባል በበረዶ እና በመሬት መንሸራተት ምንም ምርት ያልተገኘበት ሰብል የለም። አሁን ህዝባችን ተፈናሎ አለማጣ ኮረም መቀል ይህም አውቆ ዝሞ በቃ እንግዲህ የድነን ሙት ብሎ በሙሉ ልቅ ወዷል። ህዝብ የለለፍ ቀበሌያችን ባለፈው እስከ ህዳር 19 ማለት ነው 969 ህዝብ በአንድ ጊዜ ነቅሎ ሄደ። አሁን ያለውን ደግሞ ያው በዝርዝር ያዝነውም ደከመን የሚያዳምጠን ለመላይ አቤታችን ሚሰማ ስናጠፈው ህዝብ ሰለችት ሞተ መስሎ የሚሄደው ሄድ አሁን በተደጋጋሚ ህዝቦቻችን ጭምር እያመለከትነ ይመጣ የሚል ተስፋ መንግስት ይመጣም ብለን ቆ መተዋይተውት አንድ በጎ አድራጊ ድርጅቱ ላ ምንም የመጣ ነገር የለም። አሁን እንግዲህ መከተል ነው ጣፈንታችን። አሁን ለምን አይድም ተቸግረን ያው በደሞ ተቋማቶችን ደግሞ ሃይማኖት አባቶችን እነዛን ቦታዎች ያው ተቶ ለመሄድ ከበደና ዝንደኔ ያው ያለንበት ሁኔታ በጣም የከፋ ነው።
የዋግምራ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ ምህረት መላክ በዞኑ የደረሰውን ጉዳት ተከትሎ የክልሉ መንግስት ወደ ዞኑ ከላከው የእርዳታ እህል መካከል 2080 ያህሉ መንገድ ላይ በመዘረፉ ለተጎጂዎች በበቂ ሁኔታ እንዳልደረሰ ገልጸዋል። በቀጣይም የአካባቢ ጥበቃ ስራ ካልተሰራ መሬቱ አስቸጋሪ እንደሚሆን ጠቅሰው ለአካባቢው ልዩ ትኩረት እንዲሰጠውም ጠይቀዋል። የደሃና ወረዳ ግብርና ጽፈት ቤት ኃላፊ አቶ ዘነበ ማሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ በሚገመት መሰረተ ልማት ላይ ጉዳት አድርሷል። ከ10,000 በላይ ሰዎችም ቀያቸውን ለቀው እንዲሄዱ አድርጓል ብለዋል።
ዋናዎቹ ከስትራክቸር ወይም ከዚህ ከዋና ዋና ካፒታል ፕሮጀክቶች አኳያ የደረሰውን ጉዳት ወስደን ስናይ ወደ 718 ሚሊዮን 236,629 ብር ከ45 ሳንቲም የሚጠጋ በመስኖ ውሃና ካናል፣ በመንገድ፣ በእንስሳት እንዲሁም በሸድ ሌሎች የትምህርት ቤትና ከንጹህ መጠጥ ውሃ እንዲሁም ከሃይማኖት ተቋማት አኳያ መሰረት አድርጎ ጉዳት አድርሶ ያለፈበት ሁኔታ ነው ያለ። ሰው ይህ ችግር ካለፈበት በኋላ ቀዩ ላይ ተረጋግቶ መቀመጥ አልቻለም። እንደ ጥቅሉ ወስደን ስናየው ከ8967 በላይ ሰው ቀዩን ጥሎ ወደ ሌላ አካባቢ ለመሰደድ የተገደደበት ሁኔታ ነው ያለው። ይህን እሱ ብቻ አይደለም፣ ለምሳሌ ትምህርታቸውን አቋርጠው ስደት የሄዱ ወደ 2734 ተማሪዎች ትምህርታቸውን አቋርጠው ወላጆቻቸው ጋር ወደ ስደት ይሄዱ
ይኖሩበት በነበረው ሚላዛ ቀበሌ የቤት እንስሳቸውና ሰብላቸው ሙሉ በሙሉ በጎርፍ በመወሰዱ 9 ቤተሰቦቻቸውን ይዘው ወደ አላማጣ ሄደው የነበሩት አርሶ አደር አበሬ ተፈራ ስራ በማጣታቸው ከአንድ ወር ቆይታ በኋላ ወደ ቀያቸው እየተመለሱ እንደሆነ ተናግረዋል።
ሁለት በጎች ወቸን በሙሉ ቦታው ቢታይ የነበርንበቱ 20 ሰው እየተፈረ ነው የምትሉ ያው መቼም ልጆች መውጣታቸው ተመስየ በረዶና በመሬት በተለየን የነር እርሻ ወስዶ አንዱ እርሻ ጀመረው። እንግዲህ ምን ተስፋ አለን ብለን ተማሪዎቹ ልጆችን ሁላ ወረዳ አቋርጬ እየሄድኩ አሁን ካለነውም ቢሆን አለማጣ ነበርን። ሰው በዛ ሰርቼም የማልችል ሆነ የሚሰራ ሆነ የሚያልፈው ልጆችም የማይሰሩ ህጻናቶች ናቸው። ብሽን ቢሆን በችንታሮት በሽታ ደክማነ ያለችው እንግዲህ ሀገሬ ልሙት ብዬ ወደ ሀገሬ እየተመለስኩ ነው ያለ። ባለቤቴ ጋር መክረን ወጣነ። ጎረቤቶች ምደዋል። ሁለት ሰዎች ወደ አገው ሀገር ነው የሄዱት። እነሱ እሻማ እናገኝ መንግስት የሚያነሳን እንደሁ መሬት ወዳለው የሚወስደን እንደሁ።
ለተጨማሪ መረጃ ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብን የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። በዋግምራ ዞን በ2015-16 መኸር ምርት የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው እና ከ1.2 ሚሊዮን በላይ እንስሳትን መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ያገኘነውን መረጃ ጠቅሰን ባለፈው ዓመት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ለወታደራዊ ምልመላ የተፈቀደ እስር በፈጸሙ ኃላፊዎች ላይ መንግስት ህጋዊ እርምጃ እንዲወስድ ተጠየቀ። የኢትዮጵያ የሰብአዊ መብቶች ኮሚሽን ህዳር 26 2018 ዓ.ም ባወጣው ሪፖርት በኦሮሚያ ክልል እድሜው 11 ዓመት የሆነ ህፃንን ጨምሮ እድሜያቸው ከ15 ዓመት በታች የሆኑ አዳጊዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባልነት እየተያዙ መሆናቸውን ማረጋገጡን አስታውቋል። ኮሚሽኑ ማክሰኞ ዕለት ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር 29 ቀን 2017 ዓ.ም ከህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ውይይት ማድረጉን ይፋ አድርጓል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ.ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምልመላ ስራዎች በህግ በተቀመጡት መስፈርቶች መሰረት ብቻ የተከናወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀው የኮሚሽኑ መግለጫ አስፍሯል። የአሜሪካ ድምጽ በጉዳዩ ላይ ያነጋገረ ሀገራቸው የሰማይ መብት ጠበቃና የህግ ባለሙያ ተቁምላቸው ዳኜ መንግስት ያለም አቀፉን የዘፈቀደ እስር መብትና የህጻናት መብት ረገጣ ስምምነቶችን ባከበረ መልኩ በጉዳዩ ላይ የተሳተፉ ኃላፊዎችና የክልል ሚሊሻዎችን በይፋ ተጠያቂ ሊያደርግ እንደሚገባ መክረዋል። በዚህ ዙሪያ የተሰናዳው ዘገባ ተከታዩ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐሙስ ህዳር 26 2017 ዓ.ም አውጥቶት በነበረው መግለጫ በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ እናከናውናለን በሚል በግዳጅ እየተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን አስታውቆ ነበር። ህጻናትን ከመከላከያ መስፈርት ውጪ ለምልመላ በሚል በግዳጅ የያዙና የተያዙትንም ለማስለቀቅ የገንዘብ ክፍያ የጠየቁ ወይም የተቀበሉ እንዲሁም ድርጊቱን የመከላከልና የመቆጣጠር ኃላፊነታቸውን አግባብ ያልተወጡ የጸጥታና አስተዳደር አካላት ላይ ተገቢው ምርመራ ተደርጎ ተጠያቂ እንዲሆኑ አሳስቦ ነበር። በደህንነት ስጋት ምክንያት ስማቸውን አየር ላይ እንዳናውል የጠየቁ ለአሜሪካ ድምጽ አስተያየት የሰጡ በቄለም ወልደጋ ጊዳ ሞረዳ አርሶ አደር የሆኑ አንድ ግለሰብ የኮሚሽኑን ሪፖርት በሚያጠናክረው አስተያየታቸው ሁለት ታናናሽ ወንድሞቻቸው ከፍቃዳቸው ውጪ ተይዘው እንደሚገኙ ይናገራሉ።
ቀለም ወለጋ ዞን ጊዳሚ ወረዳ ግራይሶን ካቀበሌ ነዋሪ ነን። ሁለት ወንድሞቼ ተይዘው ነው ያሉት። እንደኛ ቀበሌ ከ130 በላይ ሰዎች ነው የተወሰዱት። ሶስት ሰዎች አንድም ያሉት ተገድለዋል። የሀገር መከላከያው ለስብሰባ ህዝብ ጠርቶ ስልጠና ወስዳችሁ ከሚሊሻዎች ጋር ሀገራችሁን ትጠብቃላችሁ ብሎ ነው ወደ ውትድርና ሰዎች መሄድ እንዳለባቸው ሲገልጹ የነበሩት። ህብረተሰቡ ውትድርና በፍላጎት እንጂ በግዳጅ እንዴት ይሆናል ብሎ ሲጠይቁ የሀገር ጉዳይ ነው በግዳጅ ነው የሚሆነው አሉ። አንዱ ወንድሜ መሐሪ ይባላል። እድሜው 13 ዓመቱ ነው። አንደኛው ደግሞ 15 ነው። እናቴን ደብድቧት ነው የወሰዷቸው። እድሜያቸው አልደረሰም ሲሉ ጠመንጃ ለመሸከምና ለመተኮስ ብቁ ናቸው ብለው ነው። እኛ አካባቢ ወጣት በቤቱ ይገኝ እንጂ ስራው ምንድን ነው አንተ ማን ማለት የለም። ሰብስቦ መውሰድ ብቻ ነው። ለምሳሌ ወንድሞቼ 6ኛ ክፍልና አንዱ 7ኛ ክፍል ተማሪዎች ናቸው። እየሰለጠኑ ያሉት ጊዳሜ ከተማ ስሪንቲ ካምፕ ልዩ ቦታው ሆስፒታል አካባቢ ተብሎ የሚታወቅ ነው። የሚሰጧቸው ምግብ በቂ አይደለም፣ ኮቾሮ ብቻ ነው ሲባል ሰምታ እናቴ ምግብ አዘጋጅታ እንድናደርስላቸው ጠየቀችን። አብረን ሂደን ስትለኝ ይዙኛል ብዬ ስለፈራው በቅርብ ርቀት ከመኪናው ወርጄ እናቴ አድርሳ እስክትመጣ ጠበቅኳት። ስትመጣ ምግቡ ልጆቹ ጋር እንዳልደረሰ ነገረችኝ። በጣም እያዘነች ገባን።
በተመሳሳይ በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ከደቡብ ክልል ወደ ሻሸመኔ በመምጣት በጉልበት ስራ ላይ የተሰማራና እድሜው በሀያዎቹ ማብቂያ ላይ መሆኑን የገለጸ ወጣት በህዳር ወር መግቢያ ላይ ከጓደኞቹ ጋር ሲዝናና ከቆየበት ስፍራ ሲወጣ ወጣቶች በታጠቁ የአካባቢ ሚሊሻዎች ሲያዙ ማየቱንና እሱም ራሱ ማምለጡን ይገልጻል።
ማታ ይዝናናበት ቤት
ኢሰመኮ ጉዳዩን ይፋ ባደረገበት መግለጫው ካስቀመጣቸው ምክረ ሀሳቦች አንዱ በኦሮሚያም ሆነ በሌሎች ክልሎች የሚከናወኑ የመከላከያ ሰራዊት አባላት ምልመላ ስራዎች በሰራዊቱ መስፈርቶችና የአሰራር ስርዓቶች መሰረት ብቻ ህግን በተከተለና ሰብአዊ መብቶችን ባከበረ ሁኔታ መከናወናቸው እንዲረጋገጥ ምክረ ሀሳብ ሰጥቶ ነበር። የኮሚሽኑ ተጠባባቂ ዋና ኮሚሽነር ወይዘሮ ራኬ መለሰ ሪፖርቱ በወጣበት ዕለት ከአሜሪካ ድምጽ ጋር ባደረጉት ቆይታ መንግስት የእርምት እርምጃዎችን በመውሰድ ላይ መሆኑን በመግለጽ ሁኔታውን ወታደራዊ ምልመላ ከማለት ይልቅ የነጻነት መብት የሚነካና ህገወጥ የዘፈቀደ እስራትን የሚያሟላ የሰብአዊ መብት ጥሰት ነው ወደሚል ድምዳሜ መድረሳቸውን ተናግረዋል። ኮሚሽኑ ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር 29 ቀን 2017 ዓ.ም ከህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ይፋ የሆነ ውይይት ማድረጉን ተናግሯል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ.ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምልመላ ስራዎች በህግ በተቀመጡት መስፈርቶች መሰረት ብቻ ላይ የተከወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀ የዛሬው የኮሚሽኑ መግለጫ አስፍሯል። መከላከያ መስፈርቱን ብቻ የሚያሟሉትን መርጦ ማስገባቱን በሂደቱ ያጋጠመ ችግር ካለም የሚመለከተው መሆኑን ማስተዋወቁን ኮሚሽኑ ገልጿል። ክልሉ ተጠያቂነትን እንዲያረጋግጥና በቀጣይ ተመሳሳይ ጥሰቶች እንዳይፈጸሙ ለማድረግ የሚያስችሉ እርምጃዎችን እንዲወስድ ኮሚሽኑ ውትወታውን እንደሚቀጥልም አጽንኦት ሰጥቶበታል። የሰብአዊ መብት ጉዳዮች ጠበቃና የሕግ አማካሪ የሆኑት አቶ ቆምላቸው ዳኚ ምንም እንኳን ኢትዮጵያ ያለም አቀፉ የጦር ወንጀል ፈራሚ ሀገር ባትሆንም እንዲህ አይነት አካሄድ በዓለም የጦር ወንጀል እንዲሁም ዩኒቨርሳል ዲክላሬሽን ኦፍ ሂዩማን ራይትስ ተብሎ በሚጠራው ዓለም አቀፍ የዘፈቀደ እስርና በተጨማሪም በዓለም አቀፉ የሕፃናት መብት በሕግ የሚያስጠይቅ ነው ይላሉ።
እንደተባለው እድሜያቸው ለአቅመ አዳም ያልደረሰ ልጆችን አስገድዶ ወደ ውትድርና ውስጥ ማስገባት ሲጀመር በዓለም አቀፍ የሰብአዊነት ሕግ ወይም ኢንተርናሽናል ሁማኒቴሪያን ሎ የምንለው በጥብቅ የተከለከለ ነው። በዚህ ረገድ የሁማኒቴሪያን ሎ የሰብአዊነት ሕግ መሰረት የሚባሉት የጄኔቫ ስምምነቶች ናቸው። ከጄኔቫ ስምምነቶች በኋላ የተፈረሙ ተጨማሪ ፕሮቶኮሎች አሉ። አዲሽናል ፕሮቶኮል ዋና ቱ የሚባሉ በተለይ በዝበኛ ጉዳይ ተፈጻሚ ሆነ አዲሽናል ፕሮቶኮል ቱ የሚባለው ነው። ይሄ ደግሞ በግልጽ በሲቪል ወር የምንለው ወይም በሁለት ሀገራት መካከል ሳይሆን በአንድ ሀገር ውስጥ የሚካሄድ በትጥቅ የተደገፈ ግጭት ውስጥ ህጻናትን በውትድርና መመልመልን በግልጽ ይከለክላል። አንቀጽ አራት ንዑስ ቁጥር ሶስት አመራ ላይ ይህን አድርጎ መገኘት በጦር ወንጀል ያስጠይቃል። በዚህ ረገድ በእርግጥ ኢትዮጵያ የኢንተርናሽናል ክሪሚናል ኮርት አባል አይደለችም። ነገር ግን ማለት ይችበሩ የሮም ስታችት የሚባለው የዓለም አቀፍ ወንጀል ፍርድ ቤት አባል ለመሆን አልፈረመችም። ነገር ግን ከሱም ባለፈ ቢሆን በዓለም አቀፍ ህግ ደረጃ የጦር ወንጀል ተደርጎ የሚቆጠር ነገር ነው። በፈቃደኝነት እንኳ ቢሆን ጭምር በማመልበል ከ15 ዓመት በታች ልጆች ይሄ በጦር ወንጀልነት የሚያስጠይቅ ነው። በኢትዮጵያም ህግ በራሱ ብንመጣ በወንጀል ህጉ አንቀጽ 270 ላይ እንደዚሁ ማንም ሰው ህጻናትን ለጦር ወይም ለትጥቅ ግጭት መልምሎ ቢገኝ እንደዚሁ በወንጀል ህጋችን ላይ የሚያስቀጣ ተደርጎ ነው የተቀመጠው። ስለዚህ በተለይ ከሰብአዊ መብት አንጻር ደግሞ እንግዲህ ኢትዮጵያ የፈረመችው የህጻናት መብት ኮንቬንሽን አለ። እሱ ላይም እንደዚሁ በአንቀጽ 38 ላይ ከ15 ዓመት በታች የሆኑ ልጆችን አስገድዶ መመልመል በጥብቅ የተከለከለ ነው። ከዛም አልፎ ደግሞ ኦፕሽናል ፕሮቶኮል ቱ ዘ ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ የሚባል አለ። ይህ ማለት ተጨማሪ ስምምነት እንደማለት ነው። እሱ መንግስት ይህን እንዳያደርግ ተከልክሏል። መከልከል ብቻ ሳይሆን ሌሎችም ደግሞ ከመንግስት ጋር የሚጓጉ ቡድኖችንም ጭምር እንዲህ አይነት ህጻናት ወታደሮችን እንዳይመለምሉ ተከታትሎ እንዲከለክልና እንዲያስፈጽም ግዴታ ገብቷል ማለት ነው የኢትዮጵያ መንግስት።
የኢትዮጵያ የህዝብ ተወካዮች ምክር ቤት አባልና የአብን ፓርቲ አባል የሆኑት ዶክተር አበባው ደሳለው ኢሰመኮ ባወጣው መግለጫ ላይ ከሰፊው ምክር ቤት ጋር የተደረገ ውይይት አለመኖሩን ገልጸው ሁኔታው ሰብአዊ መብትና የሀገሪቱን ህገ መንግስት የሚጻረር ነው ብለዋል።
የፓርቲያችን አቋም መናገር አልችልም። እኔ እንደ ህዝብ ተወካይ ግን ግልጽ የሆነ ጥፋት ነው። ምን አይነት የጥፋቱን አይነት ባለሙያዎች ቢተነትኑት ይሻላል። ህግ ባለሙያዎች ተርሙን በተመለከተ ነገር ግን ዜጎችን ለወታደራዊ ስልጠና ብሎ አንድ ቦታ ላይ አጉሮ ማስቀመጥ ነው እና ይሄ ግልጽ የሆነ ሰብአዊ መብት ጥሰት ነው። መንግስትም ይህንን ሰብአዊ መብት ጥሰት እንደሆነ የሚፊደው አይመስለኝም እና አጥፊዎች እዚህ ጋር መጠየቅ አለባቸው። ዜጎች ወታደራዊ ስልጠና ከፈለጉ በፍላጎታቸው መሰረት ያደረገ ነው።
የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ አቶ ቆምላቸው አክለውም መንግስት በጉዳዩ ላይ ያለውን አቋም ለማረጋገጥ በሀገሪቱ ህገ መንግስት መሰረት በዚህ ሂደት የተሳተፉ የፌዴራልና የክልል ባለስልጣናት እንዲሁም የክልል ሚሊሻዎች ይፋዊ በሆነ መንገድ ለተጠያቂነት ማቅረብ አለበት ይላሉ።
የወንጀል ተጠያቂነትን የሚያስከትል ጉዳይ ስለሆነ ደግሞ ይህን ድርጊት የፈጸሙ ሰዎች በስልጠና አይደለም መታለፍ ያለባቸው። እንግዲህ ህግን አለማወቅ ከተጠያቂነት አይድንም የሚባለው መሰረታዊ መርህ የሚመጣው እዚህ ጋር። እነኚህ ሰዎች ይህን ድርጊት የፈጸሙ ሰዎች ምርመራ ተጠርቶባቸው በወንጀል ተከሰው አቃቤ ህግ ክስ ቀርቦባቸው በፍርድ ቤት ነጻና ገለልተኛ በሆነ የፍርድ ሂደት ማለት ነው ፌር ትራያል በምንለው መብታቸው ተጠብቆ ጥፋተኛ ተብለው ተገቢው ቅጣት ሊሰጣቸው ይገባል። ይሄ አንደኛው ነገር ነው። ተገቢው ቅጣት መሰጠት ብቻ ሳይሆን ይሄ ነገር ክልክል መሆኑ ህብረተሰቡም እንዲያውቅ ጥፋተኞቹ የተቀጡ መሆናቸውን ለህብረተሰቡ ጭምር ማሳወቅ ይኖርበታል። መንግስት ግዴታ አለበት። ይህን ማድረግ የግድ ከመንግስት የሚጠበቅ ኃላፊነት ነው። እንደውም እዚህ ጋር በአንቀጽ 270 መሰረት ከ5 ዓመት ድረስ ለመድረስ የሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ወይም በሞት ይቀጣል ነው የሚለው። ይሄ በጣም ከባድ ወንጀል ነው። ከ5 ዓመት እስከ 25 ዓመት የሚያደርስ ጽኑ እስራት ማለት በጣም ከባድ ወንጀል ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ህዳር 26/2017 ዓ.ም ካወጣው የመጀመሪያው መግለጫ አንስቶ እስካሁን ድረስ መንግስት በጉዳዩ ላይ ይፋዊ መግለጫም ሆነ ምላሽ አላወጣም። የአሜሪካ ድምጽ በኢሰመኮ ሪፖርትና መንግስትና የኦሮሚያ ክልል በመፍትሄ እየወሰዳቸው ነው ስለተባሉት እርምጃዎች እንዲሁም ስለ ሁኔታው ለመነጋገር በተደጋጋሚ ለመከላከያ ሚኒስትር ለኮሎኔል ጌትነት አዳነ ለመንግስት ኮሚኒኬሽን ጉዳዮች ቢሮና ለኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኮማንደር አራርሳ መርዳሳ በስልክና በዋትስአፕ የጽሑፍ መልእክት ለቃለ መጠይቅ ሙከራዎችና ግብዣዎች ቢያደርግም አውንታዊ ምላሽ አላገኘም። በመህጻሩ ICCPR በሚሰኘው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 9 ማንኛውም ሰው በህግ በተደነገገው መሰረት ካልሆነ በዘፈቀደ ሊያዝም ሆነ በመታሰር ነጻነቱን አይገፈፍም ይላል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዘገባዎቻችን ይቀጥላሉ። በኢትዮጵያ እየተከሰቱ ያሉ ግጭቶች በተለይም በወጣቶች ላይ ከፍተኛ ጉዳት በማድረስ ግጭቶቹ የሚያስከትሏቸው ሞቶች፣ መፈናቀሎችና ትምህርት እንዲሁም ጤና የመሳሰሉ ማህበራዊ አገልግሎቶች መቋረጥ ለከፍተኛ ለአእምሮ ጤና ተግዳሮት እንደሚዳርጓቸው የተለያዩ ጥናቶች ያመለክታሉ። የአሜሪካ ድምጽ ከትግራይ፣ ከአማራና ኮሮሚያ ክልሎች ያነጋገራቸው ወጣቶችም ግጭቶቹ ወጣቱን ህልም ያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በደህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲደረጉ ጠይቋል። ወጣቶችን ያነጋገራቸው አስማማው ነው። ወደ ዘገባው እናልፋለን።
ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ነው ወጣት ኃይል። ጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ምት ያላንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ያው ሰርቶ የመለወጥ ተለውጦ የማድረግ ቤተሰብን የመርዳት ከዛ ሁሉ ነገር ነው ያስቀረው።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ነዋሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገ ለውጣለሁ ብሎ ተስፋ ከማድረግ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ፣ ሌሎችም ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በምናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔታዎች አሉ። ምርትን ከመሰብሰብ አንጻር፣ ምርታማነት ከማምጣት አንጻር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወስነው ወጣቱ ክፍል። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ አገርን የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ።
በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቴ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ.ም በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢ ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉም።
በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አውቃለሁ ያሉትን ሁኔታዎች። ወጣት በሰፈሩም በአካባቢውም አይኖሩም፣ የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም። ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም፣ አሁን ገጠርን ብናየው። ስለዚህ ለዛ የሰላም አክሰሱ መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል።
ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካተቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል።
እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነት ላይ ከመነሻው ጀምሮ እስካሁን እስከደረስበት ደረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጀመረው የዲያቆ ወጣቶችን ተዋዮችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ቢሆን ተጀምረዋል። ግን እሱ የሰላሙ አካል አይመስለኝም። አሁን እንደማየው በደንብ የተገበረ እንዳልሆነ ነው ኢንፎርሜሽን ያለኝ። ስለዚህ የሰላም ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላሙ ወደ ነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም ባይ ነኝ። ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መስበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌዴራል መንግስት ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምነው እስካሁን ድረስ። ስለዚህ እየተሰራ ያለው ስራ አድጋቢ አይደለም። ሰላም እንጸት ላይ በጣም መሰራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይሄ ደግሞ ጭንቅላት ላይ የሚሰራ ስራ ነው እንጂ ብርሰተህ ወደ ማህበረሰብ ጋር ስራ ስላስገባቸው የሰላም እሳቤ ታመጣለህ ማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም
የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል።
ያው ጦርነትን መቼም ሁላችንም እናውቃለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛ መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለበት። ጥያቄዎች ስላልተመለሱ ነው ወደዚህ እንትን ውስጥ እየገባ ብዬ የማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጂ ይሆናል። ወጣቱ ተጎጂ ሆነ ማለት ሀገሪቱን የነገ ተስፋዋ እየተንጠለጠለ በወጣቶች ላይ ነው። ስለዚህ ሀገራችን የምትሄድበት አቅጣጫ ጥቁር አይሆንም ብዬ አስባለሁ።
በተለያዩ የአገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት እልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውንና ቤተሰባቸውን በሚጠቅሙ የልማት ስራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 12 2017 ዓ.ም ዝግጅታችን ይቀጥላል። ጥያቄ ወይም አስተያየት ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ በመግባት ዛሬ ታደርሱን ዘንድ እንጋብዛለን። ወደ ተከታዮቹ ዘገባ ደግሞ እንሻገር። በኢትዮጵያ የሚካሄዱ ግጭቶችን ለማስቆምና ዘላቂ ሰላምን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢዋ ወጣቶች ላይ ያደረሰውን ጉዳት በቅርበት የተመለከተች የ26 ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ ትገኛለች። ስመኝሽ የቆየ ከፋጡማ ጋር ቆይታ አድርጋ ወጣቶች በሰላም እንቅስቃሴ ዙሪያዎች ስላላቸው ተሳትፎ ምን መምሰል እንዳለበት ቃኝታለች። በመቀጠል ይቀርባል።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጅ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም። እዛ አካባቢ ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ገና ሪሰት አልሆኑ ነበር እኔ በሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ የዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰላማ ልትሆኝ ትችያለሽ ሳታስቢ። ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኝ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ቤተሰብ ያው አንቺን ትምህርት ላይ እንድትውይላት ወይም ደግሞ እዛ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል፣ ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልሎች ጋ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጨምሮ ነው። ምክንያቱም ኢንዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎት ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ሕይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአእምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ሕይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን፣ ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን፣ እንደነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን፣ እንደነዚህ አይነት ነገራቶችን ያ ተገንዝቤያለሁ።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ፣ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ዘገባዎቻችንን እያገባደድን ነው። ፕሮፌሰር ገብሬ የቀድሞ የጂንካ ዩኒቨርሲቲ ፕሬዚዳንት ሲሆኑ አሁን ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረ ሰናይ ድርጅት ስራ አስኪያጅም ናቸው። ፕሮፌሰር ገብሬ በቅርቡ በሰላም ግንባታ በወጣቶች ሚና በተመለከተ የመወያያ ጽሁፍ አቅርበው ነበር። ከአስማማው የነው ጋር ያደረጉት ቆይታ የወጣቶችን የጦርነት ተጎጂነት መጠን ከሚያብራሩበት ይጀምራል።
ጦርነት በጎ ነገር የለውም። 100% ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው። ስራ ይፈልጋል። በጦርነት ምክንያት ደግሞ የስራቱ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከሚደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት ኢኮኖሚ ስለሚጎዳ የስራቱ ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው።
ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው?
ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል። ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎችንም ክፍተቶች ማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደምወስዳቸው ነው የምረዳው።
ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን፣ በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል፣ በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ?
እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያሃለው። ነገር ግን አንዳንድ ጥረቶች እንዳሉ፣ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ እኔ ባለፈው እንዳልከው 700 ወጣቶች በተሳተፉበት እጄ ጽሁፍ አቅርቤ ነበርና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ 700 ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በ18 ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ በኤንጂዎች አማካኝነት። ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋል ወይ ውጤታማ ነው ወይ የሚለውን ሊገልጽልህ አይችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ እስከ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም፣ ጦርነት በተደረገባቸው አካባቢዎችም፣ እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መስራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንድና ሁለት ስብሰባ ጠርተ የምታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው።
ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል?
በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ፣ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት፣ ግጭቱ ውስጥ የሚገቡት፣ የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት። እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭ ላይ አቅም እንዳለው ከህፃነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ።
ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል።
ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው። የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁኝ። ሰላም በሆነባቸው አካባቢዎች፣ ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየ ነው ይሆናል ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም እጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ።
ፕሮፌሰር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት።
እኔም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ።
የምስራቅ ኢትዮጵያ የጫት አምራቾች የጫት ዋጋ በመውረዱ ምክንያት ለችግር መዳረጋቸውን ገለጹ። የአካባቢው ጫት ላኪዎች በበኩላቸው የኢትዮጵያ የጫት ምርት ትልቁ መዳረሻ የነበረው የሶማሊያ ገበያ በኬንያ ነጋዴዎች በመያዙ የጫት ዋጋ መውረዱና ሁኔታው ሁሉንም የዘርፉን ተዋናዮች እየጎዳ እንደሚገኝ ለአሜሪካ ድምጽ ተናግሯል። መንግስት ለጉዳዩ ትኩረት እንዲሰጥም አርሶ አደሮቹና ነጋዴዎቹ ጥሪ አቀርበዋል። ስለ ጉዳዩ ከንግድና ቀጠናዊ ትስስር ሚኒስትር አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዘገባለው።
በኦሮሚያ ክልል የምስራቅ ሀረርጌ ዞን የሐሮማያ ወረዳ ነዋሪ የሆነው አብዲ ሰላም ዑመር ኑሯቸውን በጫት ምርት ላይ ከመሰረቱ አርሶ አደሮች አንዱ ነው። አብዲ ሰላም ለአሜሪካ ድምጽ በሰጠው ቃለ መጠይቅ ቀደም ሲል ከጫት ምርት ያገኘው የነበረው ገቢ በመቀነሱ እሱና ቤተሰቦቹ ችግር ላይ መውደቃቸውን ይናገራል።
ምን ብዬ ልንገርህ? አሁን ጫት ወስደን እዛ አሁን ድሬዳዋ ስንወስድ ጫቱን ስንሸጥ ያ የምንሸጠው እኛ ብር የምናገኘው ለትራንስፖርት እንኳን አይሆንም፣ አይበቃንም። የመጣንበት የመመለሻ እንኳን የምናጣበት ጊዜ አለ። ግዢ የለም። እኛ አንዳንዴ ለራሳችን ወስደን እዛ በቃ የሚያድር ጊዜ አለ። ያው ጫት ሻጮች ደላላ አሉ፣ እነሱ ጋር ስንወስድ እነሱም ደግሞ ግዢ ስለአጡ እዛው አድሮ ፍየል ምናምን ስትሉ አለ። አሁን ጊዜ እንደዛ አይነት ጊዜ ነው ያለው እና በጣም ችግር ውስጥ ገብተናል እኛ።
በዛው በምስራቅ ሀረርጌ ዞን የደደር አካባቢ ነዋሪ መሆኑን የተናገረው ለደህንነቱ በመስጋት ስሜ እንዳይገለጽ ያለ አንድ አርሶ አደርም ባለፉት ሁለት ዓመታት የጫት ዋጋ በእጅጉ መውረዱን ጠቅሷል። ቀደም ሲል ከጫት ማሳው ከአንድ የምርት ወቅት እስከ 50 ሺህ ብር ያገኝበት ከነበረው የጫት ማሳ አሁን የሚያገኘው ከ20 ሺህ ብር እንደማይበልጥ ይገልጻል። በተጨማሪም ከማሳ ሰብስቦ ገበያ እስኪደርስ በሚያልፍባቸው የከተማ ኬላዎች ብዙ ገንዘብ እንደሚጠየቅ፣ በመንግስት የተጣለባቸው ከአቅም በላይ የሆነ ግብርም እንዳስመረረው ይናገራል።
አሁን ጫት ሽጣ ለልጆቿ ዛሬ ንበዶትን ገዝታ የምትገባ እናት አለች። ያን እንኳን ቀረጥ ከፍላ ነው ከተማ የምታስገባው። ስለዚህ በጣም ከባድ ነው ኑሮ፣ በጣም እየከበደ ነው። ከአንደኛ ክፍል ጀምሮ እስከ 10 እየተማሩ ያሉት ትቶ ወደ ቤት እየገቡም አሉ።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ የጫት ነጋዴዎች በበኩላቸው ባለፉት ሁለት ዓመታት የኢትዮጵያ የጫት ዋጋ መዳከሙን አመልክተዋል። ሄሪሪ ትሬዲንግ የተሰኘ ላኪ ድርጅትን በስራ አስኪያጅነት የሚመሩት አቶ አብዲ ኢሳ ድርጅታቸው ከድሬዳዋ ወደ ሶማሊያ፣ ሞቃዲሾ፣ ፑንትላንድ፣ ሶማሊላንድ እና ወደ ጅቡቲ ጫት ሲልክ እንደነበረ አውስተዋል። የኢትዮጵያ 70% የሚሆነው የጫት ምርት መዳረሻ የሶማሊያ ገበያ እንደሆነ የገለጹት አቶ አብዲ፣ ሆኖም ኢትዮጵያ ከሁለት ዓመት በፊት ከዚህ ገበያ በመውጣቷ የጫት ንግዷ መጎዳቱን ለአሜሪካ ድምፅ ተናግረዋል።
አዲሱ የሶማሊያው ፕሬዚዳንት ከኬንያው ፕሬዚዳንት ጋር ተባብረው አዲሱ የኬንያን ጫት መቀበል ሲጀምሩ እና እዛ ውስጥ ሰርቫይቭል ማድረግ በማንችልበት እንትን ውስጥ አስገብተውን በዝግ እንድናቆም አስገድደው አስቆሙ ጫት።
የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ የሆኑት አቶ ያሲን መሐመድ ደግሞ ድርጅታቸው ከምስራቅና ከምዕራብ ሀረርጌ አካባቢዎች ጫት እየሰበሰበ ወደ ሶማሊያና ወደ ጅቡቲ ሲልክ እንደነበረ ጠቅሰዋል። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ድርጅታቸው ስራ ማቆሙን ተናግረዋል። ችግሩ የተከሰተውም የኢትዮጵያ መንግስት በዘርፉ ተገቢ ጥናት ሳያደርግና ሳያማክር የጫት መላኪያ ዋጋን በእጥፍ በመጨመሩ ነው ብለዋል።
በብሔራዊ ባንክና በንግድ ሚኒስቴር የተቀመጠው ለአንድ ኪሎ ኤክስፖርት ስታደርግ የሚከፈለው $5 ነበር። እሱ ከፍ ተደርጎ ወደ $10 በመምጣቱ ምክንያት የኬንያው ጫት ደግሞ አቅራቢዎች ከዛ ባነሰ ዋጋ ማቅረብ በመቻላቸው የኬንያ ከተከፈተ በኋላ ዋጋ ከፍ መደረጉ በጣም ጎርቶታል።
በቀን 3000 ኪሎ ግራም በአመት ከ1.1 ሚሊዮን ኪሎ ግራም በላይ ጫት በመኪናና በአውሮፕላን እየላክን ለድርጅታችንና ለሀገራችን ከፍተኛ ገቢ እናመጣ ነበር ያሉት አቶ ያሲን በሶማሊያ ገበያ በቆየንባቸው 2 አመታት ውስጥ $15 ሚሊዮን ገቢ አስገኝተናል ሲሉ ተናግረዋል። አሁን ግን ችግር ላይ መውደቃቸውን ገልጸዋል።
ከፍተኛ ተጽዕኖ ነው እኛ ላይ ተጥሎ ቢገኝም የነበረንም ማርኬት ስዊች ነበር። አንድ ኤክስፖርት ስራው ላይ ከባንክ ብድር የተሰጠበት ያገኘንበት ሁኔታ ነበር። ጫቱ በመቋረጡ ምክንያት ድርጅቱ ስራ ቁሙ፣ የባንክ ብድሩ መመለስ የማይችልበት ሁኔታ ላይ ነው የሚገኘው።
የዛሬ 2 ዓመት ገደማ ከጫት የውጭ ንግድ ኢትዮጵያ በአጠቃላይ በአመት $475 ሚሊዮን አመታዊ ገቢ ታገኝ ነበር ያሉት የሄሪሪ ትሬዲንግ ስራ አስኪያጅ አቶ አብዲ ኢሳ ደግሞ የሳቸው ድርጅት ብቻ በየቀኑ እስከ 28000 ኪሎ ግራም በአመት እስከ 10.2 ሚሊዮን ኪሎ ግራም የሚደርስ ጫት ወደ ሞቃዲሾ ሲልክ እንደነበር ይገልጻሉ። የሶማሊያ ገበያ በኬንያ ንግዳዎች ሲያዝ ግን ጫት ወደዚያ ሲልኩ የነበሩ 5 ድርጅቶች ስራቸውን እንዳቆሙ ተናግረዋል።
ከዋናው ከግራስሩት አምራቹ ገበሬ ጀምሮ እስከ ሞቃዲሾ የመጨረሻ ኮንሱመር ድረስ የሚደርሰው እንትን ገበሬው አለ። ገበሬው አሁን የሚገዛውም የለም ገበያውም የለ። እንደገና ደግሞ ከዛ ውጭ ነው መኪና በመኪና ይዘው የሚመጡ ነጋዴዎች አሉ። እነሱም ገበያ እነሱም አሁን ስራ የላቸውም። ሶስተኛ እኛ በስራችን ጫት የሚሰሩ ሰራተኞች ነበሩ፣ ከ200 በላይ የሚሆን በእኛ ብቻ። ያ ሁሉ ሰው ያለ ስራ ነው የሆነው። ይህን የከተማው እንቅስቃሴ ሌሊቱን እኛ ድሬዳዋ ከተማ ላይ ከድሬዳዋ ከተማ ነው የሚላከው እና ሌሊቱን አብርታ ነበር የምታድረው ከተማ በሙሉ። እኛ ያን ጫትን በምንሰራበት ጊዜ በቃ ሌሊት ነው የምንሰራው፣ ከተማ አብርታ ነበር የምታድረው። አሁን ግን መብራት ጠፍቶበት ጨለማ ነው የምታድረው።
የምስራቅ ሀረርጌው አርሶ አደር አብዲ ሰላም ዑመርም እንደዚሁ በአሁኑ ወቅት የጫት ዋጋ በመቀነሱ ቤተሰቦቻችንን ማስተዳደርም አቅቶናል በማለት ይገልጻል።
አሁን 2 አመት ነው እንደዚህ ከሆነ 2 አመት ነው። አሁን ለምሳሌ እኔ አሁን 7 ልጆች አሉኝ። አሁን ልጆቼ ያው የትምህርት ደረጃቸው ደግሞ አንደኛ ደረጃ ትምህርት ቤት የሚማሩም አሉ፣ ሁለተኛ ደረጃ ትምህርት ቤት የሚማሩም አሉ። አሁን አንዷ ልጅ በዚህ ምክንያት ያው ወንድሞችን አስተምራለሁ ብላ ከቤት ወጣ፣ አሁን የሰው ቤት ቁጭ ብላለች እሷ በሰራተኝነት ማለት ነው። ልጅ አሁን አንዱ ትምህርት አቁሟል። መጀመሪያ በዚህ ነው አሁን ዩኒፎርም መግዣ፣ ደብተር መግዣ ብዙ ነገር ነው ያለው እና የተባለኝ ጉዳይ ታውቀዋለህ እና ብዙ ነገር ስለሚያስፈልግ ያው ይሄ ሁሉ ከብዶን አሁን ኑሮ በጣም መሮናል እና ጫታችንን ወድቋል። ያው እኛም ደግሞ ችግር ውስጥ ገብተናል። አሁን ደግሞ የምናደርገው ነገር የለም፣ ፈጣሪ ብቻ እየለመንን ነው።
እየገጠመን ያለውን ችግር ለመንግስት ኃላፊዎች በተደጋጋሚ አመልክተናል የሚሉት አርሶ አደሮቹ ሆኖም እስካሁን መፍትሄ እንዳላገኙ ገልጸዋል። የሶማሊያ ገበያ ክፍት በነበረ ጊዜ የጫት ምርትን ከምስራቅና ከምዕራብ ሀረርጌ አካባቢዎች ብቻ ሳይሆን ከደቡብ ክልሎች ጭምር እንሰበስብ ነበር የሚሉት የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ አቶ ያሲን መሐመድ መንግስት ያን ሰፊ ገበያ መልሶ ለማስከፈት የመላኪያ ዋጋውን ያስተካክል ብለዋል።
በየወሩ የሚቀያየር ለመሲዝናል ነው የጫት ስራ ልክ እንደ ቡና እንደ ሰሊጥ እንደ ምናምን በየጊዜው ማርኬት ላይ ኢንተርናሽናል ማርኬት ታይቶ ዋጋ እንደሚለዋወጠው ሁላ ዋጋው መቀየር አለበት። ፊክስ ተደርጎ ዝም ብሎ የሚቀመጥ ነገር መሆን የለበትም። ለዘላለም ተብሎ ቁጭ ይደረግ አይደለም። ይሄ $5 የነበረው ዋጋ ከ30 አመት በላይ ነበረው ሳይቀየር። ከዛ መንግስት ለውጥ ሊያደርግበት ፈለገ፣ አነስተው። እሱ ደግሞ መቀየር አለበት ተረስ አይደለ? ያ ነገር ኤክስፖርቱ ቀንሶ ሲገኝ ምንድን ነው ተብሎ ተጠንቶ መልሶ መመለስ ያስፈልጋል። ማርኬቶች ላይ እነዚህ ሶማሌላንድ ላይ ያሉት፣ ጅቡቲ ላይ ያሉት የዲፕሎማሲ ስራ ይፈልጋሉ። ከማርኬት ውጭ ማለት የዲፕሎማሲ ስራውን ከዚህ በፊት ከነበረው የበለጠ ሊሰራበት ይገባል የሚል ሀሳብ አለኝ።
ስለዚህ ጉዳይ ከንግድና ቀጣናዊ ትስስር ሚኒስቴር መስሪያ ቤት ኃላፊዎች ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ሚኒስትሩ ዶክተር ካሳሁን ጎፌ በቅርቡ በእንደራሴዎች ምክር ቤት ቀርበው ባሰሙት ንግግር የኢትዮጵያ የጫት ንግድ ፈተናዎች እየገጠሙት እንዳሉ ገልጸዋል። የዚህ መንስኤውም በክልሎች የተጣለው የጫት ግብርና ሶማሊያ የኬንያ ጫት ወደ ገበያዋ እንዲገባ መፍቀዷ ናቸው ብለዋል። ጫት ለሀገሪቱ ሁለተኛ የውጭ ምንዛሪ ማግኛ ምርት እስከ መሆን ደርሶ እንደነበረም ሚኒስትሩ ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን ስለነበረን ቆይታ እናመሰግናለን። ለቀዳሚው ምሽት ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ሳስተናግዳችሁ ቆየሁት ኤደን ገረሙ ነኝ። ዋና አዘጋጇ ጽዮን ግርማ ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ሁኑ።